በብሪቲሽ ኮሎምቢያ ዩኒቨርሲቲ የሚገኘው የሲአይቲአር 101.9 ኤፍኤም የጣና ሬዲዮ ነው። የጣና ሬዲዮ በየሳምንቱ እሁድ ከጧቱ 9 ሰዓት እስከ 10 ሰዓት ድረስ በሲአይቲአር 101.9 ኤፍኤም የሚያስተላልፈውን ዝግጅት አሁን ጀመረ። አዘጋጅ መላኩ ጸጋዬ። አድማጮቻችን እንደምን አደራችሁ? ዛሬ መስከረም 9/2003 ዓመተ ምህረት ነው። የዛሬው ፕሮግራሜ አንደኛ አቶ መለስ ዜናዊ በዚህ በመጪው 5-10 ዓመታት ኢትዮጵያ ታሳያች ታመጣለች የሚባለውን የድገት ሁኔታ በሚመለከት ያደረጉት ንግግር፣ ከዛ በፊት ደግሞ የዛሬ 15 ዓመት ይህንን በሚመለከት ተናግረውት የነበረውና ሳይተገበር የቀረው ከዛም በተቃራኒው ተቃዋሚ ፓርቲ አመራር አባላት ስለዚህ ጉዳይ የሚሉትን ይጀላችሁ ቀርብ ያለው፣ ከዛም በዋናነት አልፎ አልፎ ሙዚቃዎችም ቢኖሩኝ ያለፈው ተከታታይ ጊዜ ያልጨረስኩት የፕሮፌሰር ዳንኤል ክንዴ የመጨረሻ ዝግጅት አለ። እሱንም ይጀላችሁ ቀርብ ያለው። በመሃል ደግሞ ጴጥሮስ ያችን ሰዓት በሚል ሎሬት ጸጋዬ ገብረ መድን የገጠሙትን ግጥም አንድ ሌላ ሰው አንብቦታል። እሱንም ይጀላችሁ ቀርብ ያለው። ለዛሬ ዜና አይኖረኝም አገር እዚህ ቫንኩቨር ስለሌለው ማለት ነው። በተረፈ እንግዲህ በዝግጅቱ እንደምትደሰቱ ተስፋ በማድረግ በሚቀጥለው ዝግጅት እስከምንገናኝ ለጊዜው በዚሁ በዛሬው ዝግጅት ሰናብታችኋለሁ ማለት ነው። ፕሮግራሙ ግን አላለቀም፣ ገና ተጀመረ ማለት ነው። በእኔ በኩል ስለሌለው ነው ይሄንን የፕሮግራም ማስተዋወቂያ ለማስፈር የተገደድኩት።
Yes. ሲሰይም የባገልግሎት ይሷጥ ከዚህማ ቤት ከኔ ቤት ከድጓ ቤት መጻፍ ካንቺ ተቆራይን ታድሪ ካንቺ ተቆራይን ታነፍሲ ከከፋፋ ደጅ ሰላም ከቤተልሔም ቅዳሴ አኩ ቀፉ ዳባ ለብሱ ከኔ ዘርፉ ግስ ገሱ ማህሌት ቆሞ መቅደሳቱ በብራግ ተሸልሞ የአንቺ ጽላት መልሴ ለመሳካት ስሜን በስምሽ ሰይሜ በአገልግሎት ይስዋጥት ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ታዲያ ዛሬ ኢትዮጵያ ስትወድ ከምትሰጭ ለብርሃን ጦስ ባክሽም መብርሃን ይብቃሽ ባክሽም ስለ ፍቅር ወልዳ ጽናት ስጭኝ እንድካፍል እናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀብስ ከነደደችበት እትሆን ሕፃን ሁኜ የእርግብ ጫጩት አንዳንዴ ረሃብ ሲያዳክማት ችጋር በጎጆዋ ገብቶ ዛፍ ግርጌ ስጥላት እናቷ በራ ደርሳላት በአክናፏ ሙቀት ታጠፋት ግንባሯ ላይ እያለች ህይወት ስትተነፍስባት ወዲያው ነው ስትዘራለች ሽር ብር ትር እያለች መብርሃን እናት ትንፋሽን ህበይ ጽናችን ህበይ አለዚያም ይችን የሞት ጽዋ እንዳልጠጣ ታሳልፊያት ቀጠሮ ቃሏን ግደፊያት አለዚያም ጽናት ስጭኝ እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በስጋ ወሬ እንዳልታወር ፍርሃት ሊያረብብብኝ አንቺ ካለሽኝ አልፋል ሁሉ በብዬችንበት ይሸሸግበታል አለዚያማ ብቻ የለም ኢትዮጵያም ያላንቺ የላ አስርጭብኝም እንጃ ለጭንቀት የምቅነች
Yeah. አድማጮቻችን ከአንድ ማስታወቂያ በኋላ ደግሞ ወደ ቀጣዩ ዘፈን እንሸጋገራለን ማለት ነው።
This boy and girl coming home from school look quite content with life. And why not? They're looking forward to an important date, dinner at home with the family. What's the matter? Doesn't that sound exciting to you?
Luckily, UBC students have lots of on-campus dining options.
World-famous blue chip cookies. Located on the main concourse of the sub, Blue Chip features yummy baked goods and cookies made in-house. Blue Chip opens at 7 a.m. to serve all your early morning latte needs and has proudly served certified fair trade organic coffee since 2004. This business is owned and operated by the AMS, your student society.
ከዛ በጣም የተሳካልን እንደሆነ ሁሉም የኢትዮጵያ ሕዝብ ግፋቢል ከመንገድ ከሁለት ሰዓት ርቀት በላይ ባልሆነ ርቀት ላይ ይኖራል የሚል ተስፋ አደርጋለሁ። እነኝህን ከፈጸምን ታምር ሰራን ማለት ነው። ወደ ሀያ የማያገባ እንደሆነ ትምህርት ቤቱም ክሊኒኩም መንገዱም ከሁለት ሰዓት ርቀት በላይ ጠበቅ ሊል ይችላል። ሶስት ጊዜ በቀን መብላት ብቻ ሳይሆን ማማረጥም የምግብ አይነት ማማረጥም ሊኖር ይችላል። የልብሱም ብዛት ሊጨምር ይችላል። እስከዛ ድረስ ሀያ ድረስ ጥሩ ውጤት ይኖረናል የሚል ነው ማስብ።
አድማጮቻችን ይህ ያዳመጣችሁት ከዛሬ 15 ዓመት በፊት መለስ ዜናዊ ለሱ የቅርብ ሰዎች ባንድ የራስ ግብዣ ላይ በተደረገ ውይይት ከተናገረው የተወሰደ ነው። እንግዲህ ኒርሊ 19 ዓመት ሆነን በ19 ዓመት ውስጥ የኢትዮጵያ ሕዝብ ያለበትን የኑሮ ሁኔታ ደግሞ እስኪ አሁን አልፎ አልፎ ዳሰስ ዳሰስ ለማድረግ እሞክራለሁ።
የሚቀጥሉት 10 ዓመታት የከፋ ድህነትን አጥተን መካከለኛ ገቢ ያላቸውን አገሮች ጎራ እንደምንቀላቀል ግልጽ እየሆነ መጥቷል። በዚህ አኳኋን ከቀጠልን ለዘመናት ወድቀንበት ከነበረው አስከፊ አረንቋ ወጥተን ከብዙ ሺህ ዓመታት በፊት እንደነበረው ሁሉ ከ50 ዓመታት ባልበለጠ ጊዜ የሰለጠኑ ሀገሮችን ጎራ እንደምንቀላቀል ለመገመት የሚቻልበት ደረጃ ላይ ደርሰን፣ በሌላ አነጋገር ድርጅታችን የነደፈው ልማታዊ ዴሞክራሲያዊ ትግል መስመር የኢትዮጵያ ህዳሴ የሚረጋገጥበት መስመር ሆኗል። ድርጅታችን የኢትዮጵያ ህዳሴ ጠንሳሽና ግንባር ቀደም መሪ መሆኑን ባለፉት 7 ዓመታት በተግባር አረጋግጧል።
በቅርቡ በተካሄደው ሀገራዊ ምርጫም ህዝቡ ከሞላ ጎደል
ቀደም ሲል እንደሰማችሁት አቶ መለስ ዜናዊ በኢህአዴግ 8ኛ ጉባኤ የመጪው የኢትዮጵያ እድገት ምን ሊመስል እንደሚችል የተነበዩትን ሰምተናል። ከዛ በፊት ደግሞ የዛሬ 15 ዓመት ገደማ በሳቸው በኩል ለቀረቡ ወገኖቻቸው ለሰርክላቸው ከተናገሩት የተወሰደውን አዳምጣችኋል። ከዚህ በመለስ በአጠቃላይ እንግዲህ እኒህ ሰውዬ ኢትዮጵያን እድገት ገና የመጀመሪያ ቀን ጀምሮ ኢትዮጵያን የዛሬ 3 ዓመት በቀን 3 ጊዜ ይበላሉ፣ የዛሬ 5 ዓመት ደግሞ መንገድ ይህን ያህል ይሰራላቸዋል የሚል የተስፋ ዳቦ ሲያበሉን ይኸው 20 ዓመት ሆኗቸዋል። አሁን ደግሞ 20 ዓመታቸው ላይ ቁጭ ብለው ለመጪው 10 ዓመት ኢትዮጵያ የምትደርስበትን እየነገሩን ነው። ነገር ግን እስካሁን ድረስ ከችግር ከመከራ አልተላቀቅንም። የኢትዮጵያ ሕዝብ የኑሮ ውድነት ከፍ ድዶት በመሰቃየት ላይ ነው። እንደተባለው ትንሽ ባለ ጊዜዎች ያደጉበት ጊዜ፣ ነገር ግን የሕዝቡ መከራና ስቃይ እየጨመረበት እንደሆነ የታወቀ ነው። ለማንኛውም እስኪ በዚህ በኩል ደግሞ የመንግስት የትራንስፎርሜሽን ወይም የሽግግር እቅድ የሚለውን የተቃዋሚ ፓርቲዎችስ እንዴት ነው የተመለከቱት? እሱን ደግሞ ከተቃዋሚዎች ፓርቲዎች ሀሳብ እስኪ ልነሳ። የኢትዮጵያ ዴሞክራሲያዊ ፌዴራላዊ አንድነት መድረክ አመራሮች መንግስት በቅርቡ ያስተዋወቀውን የእድገትና የትራንስፎርሜሽን እቅድ ከፕሮፓጋንዳ ፍጆታ ያለፈ ተፈጻሚነት የማይኖረው የህልም ቅዠት ነው የሚል ሀሳብ በመሰንዘር ላይ ናቸው። የመድረኩ ሊቀመንበር ኢንጂነር ግዛቸው ስለዚህ ጉዳይ ሲናገሩ ከኢህአዴግ መንግስት የልማት አፈጻጸም ታሪክን አንጻር ሲታይ መንግስት ያዘጋጀው የእቅድና የትራንስፎርሜሽን እቅድ ከፖለቲካ ፍጆታ ያለፈ ውጤት አይኖረውም የሚል እምነት እንዳላቸው ገልጹና ልማትና እድገት የሚመጣው ከዲሞክራሲያዊ ከፍትህ ስርዓትና ከሰብአዊ መብት መስፈን ጋር ተያይዞ ነው ያሉት ኢንጂነር ግዛቸው ደርግ አረንጓዴ ዘመቻ በሚል የልማት እቅድ ነድፎ የነበረ ቢሆንም ረሃብን ከማባባስ ውጭ ውጤት አለማግኘቱን፣ በተመሳሳይ የኢህአዴግ መንግስት ባለፉት ዓመታት ህዝቡን በምግብ ራስን እንዲችል አደርጋለሁ ብሎ ህዝቡን የተስፋ ቢሞላውም ሳይሳካለት መቅረቱን ተናግረዋል። ኢንጂነሩ ጨምረውን በዚሁ ሀሳባቸው የዲሞክራሲ ስርዓት ባልሰፈነበት ሁኔታ የታቀዱ ቅዶች ተግባራዊ መሆናቸው ድል የጠበበ ነው። የኢህአዴግ መንግስት ከአምስት ዓመት በፊት በነደፈው መርሃ ግብር የአገሪቱ ህዝብ በምግብ ራሱን እንደሚችል ገልጾ እንደነበር ያስታውሱት ኢንጂነር ግዛቸው በ2002 ዓ.ም በኢትዮጵያ ውስጥ የሚገኙ የተረጂዎች ቁጥር ከ1997 ዓ.ም ከነበሩት ተረጂዎች በ500,000 ብቻ ቀንሶ ለ3 ሚሊዮን መድረሱን ተናግረዋል። ኢህአዴግ የአምስት ዓመት መርሃ ግብር በ1997 ዓ.ም ሲያዘጋጅ የአገሪቱ አጠቃላይ የሰብል ምርት ይላሉ 150 ሚሊዮን ኩንታል የነበረ መሆኑና በመርሃ ግብሩም መንግስት የአገሪቱን የሰብል ምርት 320 ሚሊዮን ኩንታል ለማድረስ አቅዶ እንደነበር የጠቆሙት ኢንጂነር ግዛቸው የአምስት ዓመቱ መርሃ ግብር ሲጠናቀቅ ከታቀደው 190 ሚሊዮን ጭማሬ 50 ሚሊዮን ኩንታል ብቻ መሳካቱን አስረድተዋል። እንደ ኢንጂነር ግዛቸው ገለጻ ኢትዮጵያ ውስጥ ያለው ዋናው ችግር የዲሞክራሲ ጉድለት ነው። ሰው በነጻ አስቦ በነጻ ካልተንቀሳቀሰ ድረስ ለቅዱ ይፈጸማል ብሎ ማሰብ ከእውነት የራቀ ተስፋ መሆኑን አመልክተዋል። እድገት ከፍትህ ከስርዓትና ከነጻ አስተሳሰብ ጋር የተገናኙ መሆኑን ሲያመለክቱም ዲሞክራሲያዊ ያልሆኑ ሀገሮች ሁልጊዜ እንደተራቡ ነው። ዲሞክራሲ ስርዓት የገቡ ሀገሮች ግን ራቡ እያጠቁ እያሸነፉት እነሱ የበላይነትን ሲይዙ ረሃብ እየተቀነሰ እና ረሃብ እየወደመ ነው ይለዋል። አያይዘውም ይላሉ እንደ ዜጋ ሀገሪቱን ከረሃብና ከልማት አውጥቶ ህዝብ የተሻለ ቤትና የተሻለ ልብስ እንዲያገኝ እንፈልጋለን። ነገር ግን የህዝቡ ህይወት አልተለወጠም። ረሃብተኞች በዝተዋል። እቅዱ የህዝብን አመለካከት መለብለጫ የፖለቲካ ፕሮፓጋንዳ ነው የምንለው በእቅዱ ተፈጻሚነት ያየናቸው እውነታዎች ጋር በማመሳከር ነው። በወደፊቱም ከዚህ የተለየ ነገር አይኖረውም። የኦሮሞ ብሔራዊ ኮንግረስ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና በበኩላቸው በኢንጂነር ግዛቸው ሀሳብ ይስማማሉ። እቅዱ ኢህአዴግ የከፈተው የአዲስ የፕሮፓጋንዳ አቅጣጫ አመልካች ካልሆነ በስተቀር እንደ ዶክተር መረራ አገላለጽ በአሁኑ ጊዜ ኢህአዴግ ያቀደውን የ15 ዓመታዊ እቅድ ሊያመጣ የሚችል የሰው ኃይል የሌለው መሆኑንም ገልጸዋል። ሙስና በከፍተኛ ደረጃ በሀገሪቱ መስፋፋቱን በተለይም በመሬት ንግድ ላይ እስከ አንገታቸው የተዘፈቁ ካድሮች መኖራቸውን የጠቆሙት ዶክተር መረራ ኢህአዴግ አሁን በያዘው አካሄድ የሰው ኃይሉን ለውጦ በግልጽነት አገር ይመራል የሚል እምነት እንደሌላቸው ተናግረዋል። ኢህአዴግ ለህዝብ አስተዋወቀው የእድገትና የትራንስፎርሜሽን እቅድ የደርግ መንግስት ሲያካሄደው ከነበረው ፕሮፓጋንዳ ተለይቶ የማይታይ እንደሆነም ገልጸዋል። ኢህአዴግ የሚያንቀሳቀሳቸው የሰው ኃይል በሙስና የተዘፈቁ ነው። ይህን ኃይል ከሙስና ለማላቀቅ ኢህአዴግ ሌላ አብዮት ሊያስፈልገው ይችላል። እቅዱን በተመከል ከባዶ ጫጫታ በላይ የሚታይ ነገር የለም ይላሉ ሲያጠቃልሉ። ይቀጥሉና ኢህአዴግ አሁን በያዛቸው ካድሬዎች በየአመቱ 15% እድገት ያመጣል ብሎ ማሰብ በህልም ደረጃ ጭምር ያስቸግራል እንኳን በውል ለመሆን ነው የሚሉት ዶክተር መረራ እንደዚሁ ከዚሁ ጋር ሀሳባቸውን ሲዘረዝሩ በአሁኑ ወቅት ያለው የዓለም ኢኮኖሚ ሁኔታ ኢትዮጵያ በየ15 በመቶ እንደምታድግ የሚያመለክት አይደለም። የዶላር ምንዛሬ ዋጋ ከፍ እንዲል መደረጉ በሀገሪቱ ኢኮኖሚ ላይ የሚያመጣው አሉታዊ ተጽዕኖ አይኖርም የሚል ሀሳብ የሚሰነዝሩ ሰዎችን ሲሰሙ የሚገረሙ መሆናቸውም የጠቆሙት ዶክተር መረራ የዶላር ምንዛሪ ዋጋ በጨመረ በጥቂት ቀናት ውስጥ የሀገር ውስጥ ምርቶች ላይ የታየ ዋጋ ጭማሪ በኢኮኖሚ ላይ ሊከሰት የሚችለው ለውጥ ትክክለኛ ማሳያ እንደሆነም ያስረዳሉ። መንግስት ከ3 ዓመታት በፊት የደሞዝ ጭማሪ ሲያደርግ የእርሳቸው ደሞዝ በወቅቱ በነበረው ምንዛሬ $500 ገደማ ደርሶ እንደነበር የገለጹት ዶክተር መረራ በቅርቡ የዶላር ምንዛሪ እንዲጨምር ሲደረግ ግን ደሞዛቸው ተመልሶ ወደ $280 ዝቅ ማለቱን ተናግረዋል። እርሳቸው እንደሚሉት መንግስት ወደ ፊት የ100% ደሞዝ ጭማሪ ቢያደርግ እንኳን የመንግስት ተቀጣሪ ሰራተኛ የዛሬ 3 ዓመት ወደ ነበረው ቦታ መመለሱ አይቀርም። የአረና ትግራይ ለዲሞክራሲና ለሉዓላዊነት ሊቀመንበር አቶ ገብሩ አስራት በበኩላቸው ደግሞ ከልማት እቅድ ጋር በተያያዘ ኢህአዴግ በተለይም ህወሀት ህዝቡን ሲያታልል መቆየቱን ለማየት ካስፈለገ የድርጅቱን የቅርብ ጊዜ ታሪክ መለስ ብሎ መቃኘት አግባብ ነው ይላሉ። ህወሀት በ1994 ዓመተ ምህረት በነደፈው መርሃ ግብር የትግራይ ህዝብ ቢያንስ በ3 ዓመት ውስጥ ቢበዛ ደግሞ በ5 ዓመት ጊዜ ውስጥ በምግብ ራሱ እንደሚችል እያንዳንዱ የቤተሰብ ዓመታዊ ገቢ 18,000 ብር እንደሚደርስ እቅዱን ለህዝቡ አስተዋውቀ ተዋውቆ የተባለው ጊዜ ካለፈ በኋላ ሳይሳካ መቅረቱን ያስታወሱት አቶ ገብሩ ኢህአዴግ ቀደም ሲል የገባውን ቃል ረስቶ ትራንስፎርሜሽን የሚል ሌላ እቅድ ይዞ መምጣቱን እንዳስገረማቸው ተናግረዋል። ትራንስፎርሜሽን ማለት ከፍተኛ እመርታ የሚታይበት እንቅስቃሴ መሆኑን የገለጹ አቶ ገብሩ ለአመታት የሚሆን ምንም መሰረት ሳይጣል ግብርናውንም ሆነ ኢንዱስትሪው ምንም አይነት መዋቅራዊ ለውጥ ሳያመጣ በበሬ እየታረሰ ከፍተኛ መርታ ማስመዝገብ አይቻልም፣ እቅዱ ከፕሮፓጋንዳ ፍጆታ ውጭ አይደለም ብለዋል። አቶ ገብሩ ገለጻ መሰረት መንግስት በቀጣዮቹ 5 ዓመታት በምግብ ዋስትና አረጋግጣለሁ ቢልም እቅዱን ለማስፈጸም የሚያስችል መሰረታዊ ሁኔታዎችን አለመሟላታቸውን ማረጋገጥ ይቻላል ይላሉ። መንግስት በቀጣዮቹ 5 ዓመታት ተግባራዊ ይሆናል ብሎ በያዘው እቅድ ትራንስፎርሜሽን እቅድ አገሪቱ የአመቱ 15% እንድታድግ በምግብ እህል ራሷን ችላ ከስንዴ ልመና እንድትገላገልና ለዜጎቿና ለውጭ ሀገር ሰዎች ለኑሮ ምቹ ሁኔታ እንደምትፈጥር ማስታወቁ የሚታወስ ነው። እቅዱን አስመልክተው በቅርቡ ጋዜጣዊ መግለጫ የሰጡት ጠቅላይ ሚኒስትር መለስ ዜናዊ በበኩላቸው ይላል ይኸው ተያይዞ የደረሰ መረጃ፣ ባለድርሻ አካላት ከፍተኛ ርብ ካላደረጉ በስተቀር እቅዱ ሙሉ በሙሉ ተግባራዊ ይሆናል ብሎ በእርግጠኝነት መናገር እንደማይቻልም ራሳቸውም መልሰው በላልሰው የሰጡትን ሀሳብ ሽረዋል ይላል። አድማጮቻችን ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። ጣና ሬዲዮ ባለፉት 3 ተከታታይ ሳምንታት ሳቀርበው የነበረውን የፕሮፌሰር ዳንኤል ክንፌ የኤርትራና የኢትዮጵያን የወደፊት ግንኙነት በሚመለከት ያቀረቡት ጽሑፍ አለ። እሱን የመጨረሻ ክፍሉን ይዤላችሁ ቀርቤያለሁ ነው። የመጨረሻ ክፍሉ አናውቃችሁም የሚል በቅንፍ ውስጥ የተዘጋጀ ነው። መለስ ዜናዊ ይላሉ ጸሐፊው፣ መለስ ዜናዊ አናውቃችሁም ስላለ የኢትዮጵያ ሕዝብ ምን አይነት ሕዝብ እንደሆነ ለማወቅ ይረዳው ዘንድ የሚከተለውን ዘገባ በጥሞና ይመለከተው ዘንድ አቅርበናል። ሌተና ኮሎኔል ጌታቸው መንገሻ የሚባል ኢትዮጵያዊ የአገሩን ዳር ድንበር ከጠላት የተከላከለ ኢትዮጵያ በምትፈልገው ጊዜ ያለማወላወል የዜግነት ግዳጁን ደጋግሞ ያበረከተ ጀግና የኢትዮጵያ አየር ኃይል አባል ከምድር በተተኮሰ የወያኔ ሚሳይል የሚያበራት ሚግ 21 አውሮፕላን ተመታ ከወደቀች በኋላ የጎንደር ህዝብ እሱን ከወያኔ ወታደር ተከላክሎ ደብቆ እንዴት እንዳዳነው ኮሎኔሉ ከተናገረው ልጥቀስ። ደቡብ ጎንደር ይላል በቅንፍ ውስጥ፣ ደቡብ ጎንደር ለአንድ ወር ያህል በገጠር ስቆይ ያስጠጉኝ ሀቀኛ ኢትዮጵያውያን ከራሳቸው ህይወትና ደህንነት ይልቅ ለእኔ ህይወትና ደህንነት ቅድሚያ ሰጥተው ብዙ መስዋዕትነትን ከፍለዋል። ትኩስ ውሃ ይዘው አምጥተው እግሬን አጥበው ከጨረሱ በኋላ እግሬን ስመው ነበር የሚያስተኙኝ የሚለውን ልብስ አውልቀው እኔን አልብሰውኛል። የሚተኙበትን ቦታ ለቀው እነሱ መሬት ተኝተው ለእኔ መኝታ ሰጥተውኛል። እነሱ ጦማቸውን እየዋሉና እያደሩ እኔን አብልተውኛል። የእርሳ ስራቸውን ትተው እኔን ከቦታ ቦታ በማነቃነቅ ለቤቴ ለደብረ ዘይት እንደበቃ አድርገውኛል ይላል ቅንፉ መጨረሻ። የኢትዮጵያ ህዝብ በጠቅላላ እንዲህ ያለ ህዝብ ነው። የአንድን ሀገር ህዝብ ባህልና ታሪክ ሳያውቁ መሪ ነኝ ማለቱ ችግሩ እዚህ ላይ ነው። የአክሱም ሀውልት ለወላይታ ምኑ ነው? ይህ ቅንፍ ውስጥ ያለ ነው። የጎንደር ግንብ ለጋምቤላ ምኑ ነው? አሁንም ቅንፍና ጥያቄ ውስጥ ያለ ነው ብሎ መጠየቅ ብልጣብልጥነት ቢያስመስልም የእውቀት ምልክት ሳይሆን የመሀይምነትና የደንቆሮ ጥያቄ ነው። አንድ ሰው መሪ ከመሆኑ በፊት ተማሪ መሆን አለበት። አጼ ቴዎድሮስ በቅርብ የሚያውቅ ቫልዲሚር የሚባል እንግሊዛዊ ስለ እርሳቸው ከተገነዘበው በትንሹም ቢሆን እንጥቀስ። በጠቅሳለሁ የወታደሮቹን ነገር የሚጋራ የዘመናዊ ስልጣኔ ሀብት የገባው ንጉስ ኃይልና ታላቅነት ሳያንሰው የምቾትና የቅምጥል ኑሮ የማያታልለው እንዲህ ያለ ንጉስ የት ይገኛል ብሎ ጥያቄ ምልክት ይዘገዋል። የታሪክ ምጸት ሆነና አጼ ቴዎድሮስና አጼ ምኒልክ በተቀመጡበት ወንበር ላይ መለስ ዜናዊ መቀመጡ ለኢትዮጵያ ሕዝብ ትልቅ ስድብ ነው። ከየት እንደመጣ እንኳ አርስቶ በየስድስት ወሩ ከእንግሊዝ ሀገር ልብስ ሰፊ እያስመጣ ወገቡንና አንገቱን ያስለካል። በባዶ እግሩ እንዳላደገ ሁሉ 7500 ብር የሚያወጣ ሱፍ ልብስ ይለብሳል። የህዝቡን ኑሮ መኖር ማለት ይሄ ነው። አልባኒያ ሶሻሊዝም የትግራይ ማርክስ ሊግ ዋና ጸሐፊ ማለት ይሄ ነው ወይንስ ለማወናበጃ ሽፋን መሆኑ ነው? አራስ ነብሪቱ እትጌ ጣይቱ በተቀመጡበት ወንበር ከሃዲቱ አዜም መስፍን መቀመጧ የተወለደችበት ሀገር ሳገር በመሸጥ ላይ ትገኛለች። 150 ሚሊዮን ኢትዮጵያዊ የትግባ ጥያቄ ምልክት አለው። በቅርቡ የዓለም ባንክ ያደረገውን ጥናት ብንመለከት ከ40 ዓመት በኋላ ጠቅላላ የኢትዮጵያ ህዝብ 150 ሚሊዮን ያህል ተብሎ ይገመታል። ከዚህ ውስጥ ከ50 እስከ 60 ሚሊዮን የሚሆነው ህዝብ ልዩ ልዩ ተግባር ተሰማርቶ በከተሞች ውስጥ ቢኖር 100 ሚሊዮን የሚሆነው ህዝብ ደግሞ በእርሻ ስራ ላይ መዋል አለበት። ደጋው የኢትዮጵያ መሬት ለ4000 ዓመታት ያለማቋረጥ ስለታረሰ መሬቱ ተበልቷል። ደክሟል። ይህን ያህል ህዝብ ለመደገፍ ያለው አቅም መንምኗል። ወያኔ ኢትዮጵያ 40 በመቶ የሚሆነው ገበሬ በነፍስ ወከፍ የያዘው እርሻ መሬት ስፋት 0.5 ሄክታር ሲሆን ትንሽ ይሻላል በተባሉ መሬቶች ላይ ያለው ገበሬ ደግሞ 60 በመቶ የሚሆነው እያንዳንዱ የያዘው መሬት ከ1 ሄክታር እንኳን የማይበልጥ መሬት ይዞታ ትምህርትና ቴክኖሎጂ ባላደገበት ሀገር አስተማማኝ ዝናብና ሌሎች ምርትን ለማሳደግ አስፈላጊ የሆኑ መገንበያዎች በሌሉበት ሁኔታ ገበሬው እንኳንስ ኢትዮጵያን በሚጎራሷ እንድትችል ማድረግ ቀርቶ ቤተሰቡ እንኳን መመገብ አይችልም። ይህ ችግር መለስ ዜናዊ ደጋፊዎች በህዝብ ላይ ከከፈቱት ጦርነት አንዱ ገጽታ ነው። ለኢትዮጵያ ሰላምና እድገት የሚያስብ መንግስት ቢሆን ኑሮ አገሪቱ ምንም ጥቅም ለማታገኝበት አሰራር የውጭ ነጋዴዎችን ጋብዞ እርሻዎችን አቋቁሞ እንዲያርሱ ሰብሉንም እንደፈለጉት እንዲያደርጉ ስምምነት አያደርግም ነበር። ከሚከፈሉትም ኪራይ የኢትዮጵያ ህዝብ አንድም ጥቅም አያገኝም። አፈሩን በማበላሸት ደኑን በማጥፋትና ውሃውን በመመረዝ አገሪቱን ምድረ በዳ ከሚያደርግ አደጋ ላይ የወደቀችው የኢትዮጵያ ገበሬ ቅድሚያ መስጠት ነበረበት። የሚያርሰውን ገበሬ በዚህ መሬት ላይ ማስፈር በተቻለ ነበር። ገበሬው የያዘውን የመሬት ስፋት ከፍ ማድረግ ይቻልም ነበር። በስልጣን ያሉት ሰዎች ግን ፍላጎታቸው አይደለም፣ ሊሆንም አይችልም። ሰው፣ ሴቱ፣ ወጣቱ፣ መሬቱ፣ ማዕድኑ፣ ደኑ ሁሉ እየተሸጠ ነው። ለምሳሌ ያህል ያለፉት መንግስታት ተንከባክቦ ያኖሩት ጅማ ላይ ያለውን ደን እንደተመነጠረ ለሳውዲ አረቢያ እየተሸጠ ነው። አንድ ሰው ከጅማ እስከ አዲስ አበባ ያለውን መንገድ ይዞ ቢሄድ የሚያዩ የአበባ እርሻ ብቻ ነው። ለምን የት ሀገር ተደርጎ እንደማይታወቅ አንድ ጋሻ መሬት በአንድ ዶላር ኪራይ ለመቶ ዓመት ለህንዶች ተሰጥቷል። እነሱ ባቄላ፣ ምስር፣ አተር ወዘተ እያመረቱ ለህንድ ገበያ ያቀርባሉ። በዚህ አይነት ውል የኢትዮጵያ ህዝብ የሚያገኘው ጥቅም ምን ይሆን? ተጣቦ የሚያርሰው ኢትዮጵያዊ ገበሬ ቢሆንስ በነጻ ካልሆነ ደግሞ ለህንድ የተሰጠው አይነት መሬት ለምን አይሰጥም? ለኢትዮጵያ ህዝብ የሚያስብ መንግስት ስልጣን ቢይዝ ሲይዝ ለገበሬ የተፈለገውን ድጋፍ መስጠት ይኖርበታል። አገሪቱ በምግብ ራሷን እንድትችል አስፈላጊ እርምጃ ሁሉ ለመውሰድ ወደኋላ ማለት የለበትም። ገበሬው በፋንታው ራሱንና ቤተሰቡን ከመመገብ አልፎ አገር ውስጥ የሚመረቱትን የፋብሪካ እቃዎች የመግዛት አቅም ስለሚኖረው እየተስፋፋ ለሚሄደው ኢንዱስትሪ ምሰሶ መሆን ይችላል። ኢትዮጵያን በኢንዱስትሪ በእርሻ እርሻን በኢንዱስትሪ መገንባት ይቻላል። ይህንን ለማድረግ ግን ለአገር ማሰብ ይጠይቃል። ይህ ማለት ኢትዮጵያ መመራት ያለባት ከትግል ጥቅም ይልቅ የህዝብን ጥቅም የሚያስቀድሙ ሰዎች ሲሆኑ ነው። አሌክዛንደር ሃሚልተን አሜሪካዊ፣ ሜጂ ጃፓናዊ፣ ሳይንቲስትን ቻይና፣ አታርኩስ ቱርክ፣ ጋንዲ ህንድ፣ ገማል አብዱል ናስር ግብጽ፣ ሬዛ ሻህ ፐርሺያ የመሳሰሉት መሪዎች ከተከበረ ቦታ በታሪክ ገጾች ላይ ሊይዙ የቻሉት አገራቸውን ሲመሩ በጎጠኝነትና በጎሳ ፖለቲካ መነከር ሳይሆን ሁሉንም በአንድ ዳስ ውስጥ በመሰብሰብ በብሔርተኝነት እኩልነትና ነጻነት ፍልስፍና በመመራት ነበረ። ዘረኝነትን ለመዋጋት ዘረኛና ጎጠኛ መሆን ሳይሆን ሁሉንም በሚያሰባስበው የኢትዮጵያ ሰንደቅ ዓላማና በኢትዮጵያ ብሔርተኝነት ስር ተሰልፎ መታገል ብቻ ነው። ወያኔ አገር መሰሶ የሚሆነውን ትውልድ ግማሹን ሲጨፈጭፍ ግማሹን እንዲሰደድ አድርጎታል። ይህ ከሁለት ሚሊዮን የሚጠጋ ስደተኛ ግን እየተማረ እውቀት እያካበተ ንብረት እያፈራ ዘመዶችን እየረዳ ቀን በመቁጠር ላይ ይገኛል። ወያኔዎችና የኢትዮጵያ ታሪክ ጠላቶች ወደዱም ጠሉም የኢትዮጵያ ስሜት ከመጠበቁ በላይ እያየለ መጥቷል። የልማትና የእድገት ፖሊሲ ምርምር ማዕከል ከ104 ዓመታት በፊት አለቃ ታየ ለአጼ ምኒልክ ከጀርመን አገር ከጻፉላቸው ደብዳቤ ውስጥ የሚከተለው ልጥቀስ። ሳለ በአገራችን ጥቂት እውቀት ያላቸው ሰዎች በመከበር ፈንታ ስለሚሰደቡና ስለሚዋረዱ የሚያውቁትን ጠቃሚ የጥበብ ስራ ትተው በመቦዘን መኖር መረጡ። የእኛ ሰዎች መጽሐፍ ቢማሩ ኮቸሮ ለቃሚ፣ እንጨት ቢሰሩ አናጢ፣ እንጨት ቆርቋሪ፣ ቆዳ ቢፍቁ ነጥብ በላ ጥንብ በላ ፋቂ እየተባሉ ለስራው ሁሉ ስም እየተሰጠ ስለሚሰደቡ የጥበብ ስራ ከጊዜ ወደ ጊዜ እየቀዘቀዘ ጠፋ ይልና ያልቃል። አለቃታ ይህንን ደብዳቤ በጻፉ በ52ኛ ዓመት ቀዳማዊ ኃይለ ሥላሴ በኢትዮጵያ አቆጣጠር በሐምሌ 16 1950 ዓ.ም አዲስ አበባ የሚገኘውን ታላቅ የሆነውን የስዕል ትምህርት ቤት በከፈቱበት ወቅት የሚከተለውን ተናግረው ነበር። ጠቅሳለሁ። አሁንም ታላቅ ሙያ ያላቸው ወጣቶች ሁሉ ጥንታዊን አሰራር ሳይለቁ ከዘመናዊ አሰራር ጋር እያዋሃዱ የኪነ ጥበብ ስራ በሀገራችን እንዲታደስና ይበልጥ እየተስፋፋ እንዲሄድ የማድረግን ጉዳይ ታላቁም ነገር ስለምንሰጠው ነው። ለዚህ ኢትዮጵያ የስልጣኔ ባህልና መንፈስ ተከታይ መሆኗን ለማሳወቅ የሚደረገው ጥረት ድጋፍ ይሆናል ብለን ተስፋ የምናደርግበት ነው ብለው ነበረ። ቀዳማዊ ኃይለ ሥላሴ የተናገሩት ቃል ጠቃሚ ነበር። ስለሆነም ንግግራቸው በስዕል ስራ ላይ ብቻ ማተኮር ሳይሆን በጠቅላላ በትምህርትን፣ ሳይንስና ቴክኖሎጂን፣ ልማትና እድገትን በአገር ደረጃ ለማስፋፋት ይቻል ዘንድ አንድ የልማት ፖሊሲ ምርምር ማዕከል በገንዘብና ብቃት ባላቸው ሙያተኞች አጠናክሮ ኢትዮጵያ በሁሉም ዘርፍ መከተል ያለባትን አቅጣጫ እንዲተልሙ ቢደረግ ኑሮ አገራችን አሁን ካለችበት አሳዛኝ ሁኔታ ላይ አትወድቅም ነበረ። እኛ ውጭ ያለ ነው ኢትዮጵያውያን ውስጥ ካሉት ምሁራንና ሙያተኞች ጋር በመተባበር ሀገራችን በሚመለከቱ ልዩ ልዩ የሀገር ጥናቶች ብናከናውን ትልቅ አስተዋጽኦ ይሆን ነበር። ጃፓን፣ ቻይና፣ ህንድ፣ ብራዚል፣ ደቡብ ኮሪያ፣ ሲንጋፖር፣ ቱርክ ወዘተ የመሳሰሉት ሀገሮች ካሉበት ደረጃ ላይ ሊደርሱ የቻሉት በሀገራቸው ታሪክ፣ ባህልና ስልጣኔ ደረጃ ላይ የተመሰረተ የሳይንስ፣ የቴክኖሎጂ፣ የኢኮኖሚና የሌሎችም የልማት ዘርፎች የሚስፋፉበት መንገድ ጥናት ባደረጉ ምሁራን አመራር ነው። እነዚህም ሞደርናይዝ ኢሌት የሚባሉት ናቸው። ኢትዮጵያ በማንኛውም የልማት መስክ ልትከተል የሚገባውን እድገት አቅጣጫ ለመተለምና የማስፈጸሚያ ስልቶችን ለመቀየስ ብቃት ያላቸው የአእምሮ በሳልነትና የመንፈስ ጥንካሬ ያላቸው ምሁራንና ሙያተኞች በብዛት አትርፋለች። ኒውዚላንድ፣ አውስትራሊያ፣ ህንድ፣ አውሮፓ፣ ካናዳና አሜሪካ ያሉትን ሙያተኞችና ምሁራን ብቻ መገንዘብ በቂ ነው። አገሪቱ በዚህ ሰው ኃይል ልትጠቀም የምትችለው ለኢትዮጵያ የሚያስብና ለኢትዮጵያ የቆመ መንግስት ስልጣን ሲይዝ ብቻ ነው። ወያኔ ሀገር ማጥፋቱና ዝርፊያውን ትቶ ለኢትዮጵያ የሚጠቅም ስራ ይሰራል ብሎ የሚያምን ኢትዮጵያዊ አይገኝም። ለሶሻሊዝም ነው የምንታገለው የሚሉ ሰዎች ዛሬ የናጠጡ ቱጃሮች፣ ሚሊዮነሮችና ቢሊዮነሮች ሆነዋል። ይህም የሚሆነው ሰው በቀን ሁለት ጊዜ እንኳን ለመብላት በተቸገረበት ሀገር ነው። ከ30 ቢሊዮን ዶላር በላይ እርዳታ ከውጭ ለሀገሪቱ ቢሰጥም ገንዘቡ የት እንደደረሰ ሊያወራርዱ አይችሉም። የሀገሪቱን በጀት እንኳ አስተካክሎ ሚዛናዊ ለማድረግ ችሎታ እንኳ የላቸውም። ከ20% በላይ የሚሆነው በጀት የሚሸፈነው በውጭ እርዳታ ነው። መሀይም ጥቃንደር ኮተሽነ መሀይም ብለው የሚጠሩት የቀዳማዊ ኃይለ ሥላሴ መንግስት እንኳ አንድ ብር ለበጀት ማሟያ አግኝቶ አያውቅም። ወያኔን አስወግዶ የሀገሪቱን ለተወሰኑ ዓመታት የሚመራው የሽግግር መንግስት መቋቋሙ ተገቢ ነው። የፖለቲካ ፓርቲዎችና የህዝብ ድርጅቶች የሚሳተፉበት ሳይሆን በተጨማሪ በድርጅቶች ያልታቀፉ የሀገር ሽማግሌዎች፣ ከአድርባይነት የተቆጠቡና ሀገሪቱን በጣም የምትፈልጋቸው ምሁራኖች፣ ሙያተኞች የሚካፈሉበት መሆን ይኖርበታል። የታጠቁ ታጋዮችም እንዲሁም መለዮ ለባሾች ተገቢ ቦታቸውን ይዘው ከሌሎች ኢትዮጵያውያን በመተባበር አገሪቱን መምራት ይኖርባቸዋል። በብዙ ሀገሮች የህዝባዊ ድርጅቶች አባሎች በፖለቲካ ስራ አይሳተፉም። የኢትዮጵያ አሁን ባለችበት አሳሳቢ ሁኔታ ምክንያት ግን የሙያ ማህበራትና ህዝባዊ ድርጅቶች ሙሉ በሙሉ በስራው የመሳተፍ ጉዳይ አስፈላጊ ሆኖ ተገኝቷል። የሽግግር መንግስት ከሚሰራባቸው አንዳንድ ተግባራት የሽግግር መንግስት ማከናወን ያለበትን ተግባር ሁሉ ለማጤን ለመምከርና መልክ ለማስያዝ የሚያስችል ከልዩ ልዩ የሙያ ዘርፎች የተውጣጣ አንድ በከፍተኛ ደረጃ የሚሰራ አካል በህግ ማቋቋም የዩኒየን ህገ መንግስት ፓርላማና የክልል ስርዓት በአዋጅ ሽሮ አዲስ ህገ መንግስት እንዲዘጋጅ ማድረግ ድሮ የነበሩትን ክፍለ ሀገራት መልሶ በፌዴሬሽን በሚዋቀሩበትን መንገድ የሚያጠና አንድ ኮሚሽን ማቋቋም የትምህርት ስርዓቱ ስለወደቀ የቋንቋ ፖሊሲ ማውጣትና አዲስ የትምህርት ስርዓት መንደፍ የፖለቲካ እስረኞችን መፍታት የእርሻ መሬቶችን ደኖችና ማዕድኖችን የሚያጠናና ለውሳኔ የሚያመች ዘገባ የሚያቀርብ አንድ ኮሚሽን በህግ እንዲቋቋም ማድረግ ወያኔ ከውጭ መንግስታትና የግል ድርጅቶች ጋር በኢትዮጵያ ስም የተፈራረማቸውን ውሎች ሁሉ የሚመረምር አንድ ኮሚሽን በህግ እንዲቋቋም ማድረግ ኢትዮጵያ ተገቢ የሆነ መከላከያ ኃይል እንዲኖራት ይቻል ዘንድ ከስራ ገበታቸው የተባረሩና የተፈናቀሉ ሙያተኞች መለዮ ለባሾች ወደ ስራ መድባቸው እንዲመለሱ ማድረግ ብቻ ሳይሆን ለኢትዮጵያ አንድነት በመቆም የትጥቅ ትግል በማካሄድ ላይ የሚገኙትን ቅድሚያ ሰጥቶ በሀገሪቱ መደበኛ መከላከያ ኃይል አባልነት እንዲሰጣቸው ጥሪ ማቅረብ ይኖርበታል። ከተባበሩት መንግስታት የስደተኞች ኮሚሽንና ከሌሎች ጉዳዮች ከሚመለከታቸው ዓለም አቀፍ ድርጅቶች ጋር በመተባበር ስደተኞች ወደ ሀገራቸው እንዲመለሱ መጓጓዣና የመልሶ ማቋቋም የገንዘብ እርዳታ እንዲያገኙና ማድረግ ይኖርበታል። ከኤርትራ መንግስት ባለስልጣኖች ጋር በልዩ ልዩ ጉዳዮች ላይ በከፍተኛ ደረጃ ተነጋግሮ የሁለቱን ሀገሮች ግንኙነት መልክ ማስያዝ ሌሎችን መከናወን ያለባቸው ተግባራት አሉ። ሁሉንም እዚህ መዘርዘሩ ቢያስቸግርም ለጊዜው ይሄ ለላሙና ይሆናችሁ። አካባቢያችን በአካባቢያችን ያለው የፖለቲካ ሂደት ብንመለከት ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ በቅርቡ ፌዴሬሽን ያቋቁማሉ። የህዝባቸው ብዛት 127 ሚሊዮን ሲሆን በመሬት ስፋት ደግሞ አፍሪካ ውስጥ አራተኛ ይሆናሉ። በዚህ ምክንያት ተደጋፊ የሆኑ የተፈጥሮ ሀብት ስለሚገኝ ሰፋ ያለ የውስጥ ገበያ አቋቁሞ ኢንዱስትሪውን ለመገንባት አመቺ ሁኔታን ይፈጥርላቸዋል ማለት ነው። ቻድ፣ ሴንትራል አፍሪካን ሪፐብሊክ፣ ጋቦን እና ኢኳቶሪያል ጊኒን የጋራ ፓርላማ አቋቁመዋል። የጋራ ፓርላማ ካቋቋሙ ደግሞ የጋራ መከላከያ ኃይልና የጋራ ውጭ ጉዳይና የዲፕሎማሲ ማቋቋም ተግባር ለውይይት ይቀርባል ማለት ነው። የፖለቲካ ስምምነት ለኢኮኖሚ ትብብርና ለጠቅላላ ሂደት መንገዱ ይከፍትላቸዋል ማለትም ነው። በአንጻሩ ግን የአፍሪካ ቀንድ አገሮቹ ናት የብንዳስስ እንዲህ አይነት አሰራር ፈጽሞ አይታሰብም። የቀረው አፍሪካ ጥሏቸው ሄዷል። እነሱ ግን በሌላ ዓለም ውስጥ ነው ያሉት። እርስ በርስ መናቆር፣ የሌሎች ችግር መፍጠር፣ ለውጭ መንግስታት መሳሪያ ሆኖ አገርን ማጥፋት፣ የህዝብ መብት መጣስ፣ የተማረውን ህዝብ ማውደም፣ ህዝብን በልዩ ልዩ መንገድ እርስ በርስ ማፋጀት፣ ኋላ ቀርነት፣ ዝርፊያ፣ ስደት፣ ረሃብ፣ ጎሰኝነት፣ አምባገነንነት፣ ሌላም መጨመር ይቻላል። በትራንስፖርት በኩል ብንሄድ ለምሳሌ 70% የሚሆነው የኢትዮጵያ ህዝብ አመት ሙሉ የሚያገኝ መንገድ የለም። የዓለም ባንክ ባደረገው ጥናት መሰረት ብንሄድ አፍሪካ ውስጥ ያሉት የትራንስፖርት ዋጋ በ10% እንኳ ቢቀንስ የአፍሪካ ሀገሮች ንግድ በ85% ሊጨምር ይችል ነበር ይላል። ኢትዮጵያ ውስጥና የውጭ ንግድ የምትሸጠውና የምትገዛው ለማጓጓዝ የሚወጣው ወጪ ብዙ አገሮች ከሚከፍሉት 30% በልጦ ይገኛል። ለተመሳሳይ ተግባር ቻይና የምታወጣው 3% ብቻ ነው። የኢትዮጵያን ሁኔታ የሚያባብሰው በአገር ውስጥ ያለው የመገናኛ እጦትና ማነስ ሲሆን አገሪቱ ወደብ አልባ በመሆኗም ሌላ ተጨማሪ ችግር ነው። መለስ ዜናዊ በተለመደው ቀጣፊነት ተነሳስቶ ኢትዮጵያ ገንዘብ እስካላት ድረስ ወደብ አያስፈልጋትም እያለ እንደሚቀባጥረው ሳይሆን በአመት ከ1 ቢሊዮን ዶላር በላይ ለአካባቢ አገር ወደቦች ኪራይ መክፈል ቀላል አይደለም። ይህ ወጪ ለኢትዮጵያ በአመት ውስጥ የምትሰጠው ሸቀጣሸቀጥ ጠቅላላ ገቢን የሚያህል ነው። ለዚህም የእድገት መሰናክል ተገቢ የሆነ መፍትሄ ካልተገኘ የተፈለገውን ያህል ልማት ለማፋጠን ያስቸግራል። ሸቀጣሸቀጦችን ለውጭ ገበያ በማፋጣኝ መንገድ ለማድረስ ትልቅ ፈተና ይሆናል። ከውጭም የሚገባው ሸቀጣሸቀጥ ብዙ ክፍያን ይጠይቃል። በሀገር ውስጥ በመንገድ ትራንስፖርትን ማስፋፋት፣ የባቡር ሀዲዶች ኢኮኖሚያዊ በሆኑ ቦታዎች ላይ መዘርጋትና አፍሪካ ቀንድ ካሉ ወደቦች ምጽዋ፣ አሰብ፣ ጅቡቲ፣ በርበራ፣ ኪስማዮ፣ ሞቃዲሾ እና ሞምባሳን ቀረቤታ ማግኘት ያስፈልጋል ማለት ነው። ኮንፌዴሬሽን እና ፌዴሬሽን ከቅርብ ዓመታት ጀምሮ አንዳንድ ኢትዮጵያውያንና ኤርትራውያን ምሁራንና ሙያተኞች ሁለቱ ጎረቤት አገሮች በኮንፌዴሬሽን ጀምረው ወደ ፌዴሬሽን ይሸጋገሩ ሲሉ፣ ሌሎች ደግሞ የኮንፌዴሬሽን ስርዓት ከችግር ላይ ችግር ስለሚፈጥርብን በፌዴሬሽን መቀጠል ይሻላል ይላሉ። ድሮም ቢሆን ሁለቱም አገሮች የተዋሃዱት በኮንፌዴሬሽን ሳይሆን በፌዴሬሽን ነበር በማለት አስተያየታቸውን ሰጥተዋል። ለመሆኑ በሁለቱ የአስተዳደር ስርዓቶች መካከል ልዩነታቸው የት ላይ ነው? ኮንፌዴሬሽን ልል የሆነ መንግስታት መገናኛ ማህበር ነው። መንግስታት የጋራ ጥቅም የሚያስጠብቁበት ክለብ እንደመሆኑ መጠን ማንኛውም አባል መንግስት በፈለገው ጊዜ ራሱን በአባልነት ለማስወገድ የሚችልበት ስርዓት ነው። ስልጣን የሚመነጨውም ከመንግስታት ነው። ፌዴሬሽን የወሰድ እንደሆነ ደግሞ መንግስታት ስልጣን የሚያገኙት በህዝብ ፈቃድ ነው። የማዕከላዊ መንግስት ይሁን የክፍለ ሀገር መንግስታት የህዝብ መብት ማክበር ግዴታ ነው። የክፍለ ሀገር መንግስታት ለህዝብ ሲበድሉ ህዝቡ አቤቱታቸውን ለማዕከላዊ መንግስት ማቅረብ ይችላል። በደሉ የመነጨው ከማዕከላዊ መንግስት ከሆነ ህዝቡ አቤቱታውን ለክፍለ ሀገር መንግስት ማቅረብ ይችላል። ህዝቡ ማዕከላዊ መንግስትም ይሁን የክፍለ ሀገር መንግስታት በምርጫ ከስልጣን ለመውረድ እና ለማሰናበትም የሚችልበት ስርዓት ነው። በኮንፌዴሬሽን አባሎች ልዩ ልዩ መንግስታት መዋዋል ይችላሉ። በፌዴሬሽን ግን የዚህ አይነት ስልጣን የማዕከላዊ መንግስት ስልጣን ነው። የውጭ ጉዳይ ሚኒስቴር፣ የዲፕሎማሲ፣ የመከላከያ ሚኒስቴር፣ የውጭ ንግድ፣ የብሔራዊ ኢኮኖሚ እቅድ ስራ፣ የትምህርት፣ የጤና፣ የመንገድ፣ የባቡር ሀዲድ ስራ እና አስተዳደር፣ የማዕከላዊ ባንክና የመገባቢያ ገንዘብ አሰራር፣ የማዕድን ሀብት፣ የደኖች አጠባበቅ፣ የወንዞችና የግድብ ስራ፣ የወደቦች አስተዳደር ወዘተ ሁሉ ተዳምሮ የፌዴሬሽን መንግስት ኃላፊነት ነው። ኤርትራና ኢትዮጵያ